miidiyaa hawaasummaa qindeessite kan isin keessummeessaa ture antuu jibee horaa.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ22 ሜትር ባንዶች በአጭር ሞገድ የምናስተላለፈው ፕሮግራም አሁን ጀመረ።
እየመጡ በየጊዜው እየተነጋ እየተነጋገሩ ከአፍሪካ ህብረት ጋር ከሌሎች ጉዳው ከመመለከታቸው ወገኖች ጋር እየተነጋገሩ እየተመለሱበት ሁኔታ ነው። የተወሰነ ነገር ስለሌለ የተደረሰበት አቋም የለም ሶማሊያ።
የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ናቸው። የአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ ኦሉሴጉን ኦባሳንጆና የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ጄፍሪ ፌልትማንን በትላንትናው ዕለት ወደ አዲስ አበባ መመለስና የነበሯቸውን ክንውኖች አስመልክቶ ለቀረበላቸው ጥያቄ ከሰጡት አስተያየት የተወሰደ ነው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። አርብ ህዳር 10 2014 ዓ.ም ተመረጠ። ጤና ይስጥልኝ እንደምናመሻችሁ ክብራትና ክብራን አድማጮቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በራዲዮ ቴሌቪዥን ፕሮግራማችንን በሳተላይት ለምትከታተሉ አድማጭ ተመልካቾቻችን ኢትዮሳት ላይ እንገኛለን። ከለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪው አብርሃን ኃይሉ፣ ከማህበራዊ መገናኛ ገጾቻችን አሰናጇ አባየው ገበያውና ከለቱ ዋና አዘጋጅ ጽዮን ግርማ እንዲሁም በያሉበት ሆነው የለቱን ዝግጅት ካሰናዱ ባልደረቦቻችንና ዘጋቢዎቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንቆያለን። አሁን የሰዓቱን የዓለም ዜና።
ጤና ይስጥልኝ እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጂት ታዬ ነኝ። የአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ ኦሉሴጉን ኦባሳንጆ ከዚህ ቀደም የጀመሩትን እውነታ የማፈላለግ ስራ ለመቀጠል ወደ አዲስ አበባ መመለሳቸውን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ገልጸዋል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ጄፍሪ ፌልትማን አዲስ አበባ ገብተው ከምክትል ጠቅላይ ሚኒስትር እና ከውጭ ጉዳይ ሚኒስትር ደመቀ መኮንን ጋር መወያየታቸውንም አምባሳደር ዲና ተናግረዋል። ዛሬ በሐዋሳ ዩኒቨርሲቲ በተከፈተው የዲፕሎማሲ ማዕከል ላይ የተገኙት አምባሳደር ዲና ሙፍቲ ለአሜሪካ ድምጽ በሰጡት አጭር ቃለ ምልልስ ኦባሳንጆ የሰሜኑን ጦርነት በተመለከተ ከተለያዩ ወገኖች ጋር የሚያደርጉትን ንግግር ይቀጥላሉ ብለዋል። በምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ ይቀርብበታል። የአዲስ አበባ ዓለም አቀፍ አይሮፕላን ጣቢያን ጨምሮ የኢትዮጵያ የአየር ክልል ለበረራ ደህንነቱ የተጠበቀ ነው ሲል የኢትዮጵያ የሲቪል አቪዬሽን ባለስልጣን ዛሬ አስታውቋል። ሀብታሙ ስዩም ዝርዝሩን ይዟል።
የኢትዮጵያ ሲቪል አቪዬሽን ባለስልጣን ዛሬ በወጣው መግለጫው በመገናኛ ብዙሃን እየተዘገበና እየወጣ ያለው ማስጠንቀቂያ መሰረተ ቢስና በውኑ ካለው እውነታ ጋር ፍጹም ተጻራሪ ነው ብሏል። የዩናይትድ ስቴትስን ፌዴራል አቪዬሽን አስተዳደር ከትናንት በስቲያ ለአብራሪዎች ያወጣ ያለውን ማሳሰቢያ ጠቅሰው አሶሺየትድ ፕሬስ ትናንት ባወጣው ዘገባ በአፍሪካ እጅግ የበዛ ትራፊክ ካላቸው አይሮፕላን ጣቢያዎች አንዱ የሆነው አይሮፕላን ጣቢያ በቀጥታ የሚሆን ቀጥተኛ ባልሆነ ሁኔታ ለምድር ላይ ተኩስ ወይንም ከምድር ወደ አየር ለሚተኩሱ መሳሪያዎች ሊጋለጥ እንደሚችል ተናግረው ነበረ። ይሁን እንጂ የአዲስ አበባ ዓለም አቀፍ አውሮፕላን ጣቢያን ጨምሮ የኢትዮጵያ አየር ክልል ለበረራ ደህንነቱ የተጠበቀ ነው ያለው የኢትዮጵያ ሲቪል አቪዬሽን ባለስልጣን የአየር ክልላችንም ሆነ አውሮፕላን ጣቢያዎቻችንን ደህንነትና ጸጥታ ለአደጋ እንደማናጋልጥ ለተገልጋዮች ሁሉ አጥብቀን እናረጋግጣለን ብሏል። ባለስልጣኑ በዚሁ መግለጫው አክሎም የበረራ እንቅስቃሴዎች ደህንነት የተጠበቀ መሆኑን ለማረጋገጥ እንደ በፊቱ ሁሉ ማንኛውንም እርምጃዎች እንወስዳለን ብለዋል። የደህንነትና ጸጥታ ጥበቃ ዓለም አቀፍ ደረጃዎችን እንደሚከተልም ባለስልጣኑ በዚሁ አጭር መግለጫው አስታውቋል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከናይጄሪያ ፕሬዚደንት ሙሐማዱ ቡሃሪ፣ ከውጭ ጉዳይ ሚኒስትሩና ከንግድና ከኢንዱስትሪ ሚኒስትሮች ጋር አቡጃ ላይ ተገናኝተው ተወያይተዋል። የኬንያ ጉብኝታቸውን አጠናቀው ወደ ናይጄሪያ የተጓዙት የውጭ ጉዳይ ሚኒስትሩ ከሀገሪቱ ምክትል ፕሬዚደንት ዮሚ ኦሲንባጆና ከውጭ ጉዳይ ሚኒስትሩ ጄፍሪ ኦኒየም ጋር በመሆን የ2.1 ቢሊዮን ዶላር የልማት ትብብር ስምምነት መፈረማቸው ተገልጿል። ከዚህ በተጨማሪም የዩናይትድ ስቴትስን የአፍሪካ ፖሊሲ የዘረዘሩበትን አብይ ንግግር አድርገዋል። ሚኒስትሩ በኮቪድ-19 የአየር ንብረት ለውጥ HIV ኤድስ እንዲሁም በአህጉሪቱ የጸጥታና የዲሞክራሲ ጉዳዮችም ላይ የሀገራቸውን ፖሊሲ አንጸባርቀዋል። ብሊንከን ዛሬ የአፍሪካ ጉዟቸውን ሴኔጋል ላይ ያጠናቅቃሉ። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። የተባበሩት መንግስታት ድርጅት ኢትዮጵያ ውስጥ ከታሰሩ ሰራተኞቹ መካከል 6ቱ መለቀቃቸውን ገለጸ። የመንግስታቱ ድርጅት ቃል አቀባይ ስቴፋን ዱጃሪች ትናንት አሙስ በሰጡት ቃል 6 ሰራተኞቻችን ተለቀዋል ብለዋል። 5 ሌሎች ሰራተኞቻችንና ቤተሰቦቻቸው ግን አሁንም አዲስ አበባ ውስጥ እንደታሰሩ ናቸው ሲሉ አስታውቀዋል። የትግራይ ተወላጆች በብዛት እየተያዙ ነው የሚሉ ሪፖርቶች እየወጡ ባሉበት በዚህ ሰሞን የተባበሩት መንግስታት ድርጅት ቢያንስ 16 ሰራተኞቹ እንደታሰሩበት መግለጹ የሚታወስ ነው። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የዩጋንዳ ፖሊሶች ከቦምብ ፍንዳታዎቹ ተከትሎ 5 ሰዎችን መግደላቸውን አስታወቁ። የሀገሪቱ ፖሊሶች ባለፈው ማክሰኞ ዋና ከተማዋ ካምፓላ ውስጥ የደረሱትን የቦምብ ፍንዳታዎች ካደረሰው ጽንፈኛ ቡድን ጋር ግንኙነት አላቸው ብለው የጠረጠሯቸውን ቢያንስ 5 ሰዎች መግደላቸውን ነው ያስታወቁት። 4ቱ ወንዶች የተገደሉት ከኮንጎ ጋር በሚያዋስነው ድንበር ላይ በምትገኝ ከተማ በኩል ተመልሰው ዩጋንዳ ሊገቡ ሲሞክሩ ነው ብለዋል ፖሊሶቹ። 5ኛው የእስልምና ሃይማኖት መምህር የሆኑት መሐመድ ኬሬቭን ደግሞ ካምፓላ አቅራቢያ በሚገኝ መኖሪያ ቤት ከጸጥታ ኃይሎች ጋር በተደረገ የተኩስ ልውውጥ መገደላቸውን ፖሊስ አስታውቋል። 1 ሌላ የእስልምና መምህር ለመያዝ እያደንን ነው ብለዋል ፖሊስ። 2 ሰዎች ሙስሊም ወጣት ወንዶችን ጽንፈኝነት እየሰበኩ የኃይል ጥቃት የሚያደርሱ ምስጢራዊ ህዋሶች ውስጥ እንዲገቡ በማበረታታት ተወንጅለዋል። ማክሰኞ ዕለት ቢያንስ 4 ሰዎች ለተገደሉባቸው የቦምብ ጥቃቶች እስላማዊ መንግስት ብሎ ራሱን የሚጠራው ቡድን በዩጋንዳውያን እንደተፈጸመ ገልጾ ኃላፊነት መውሰዱ ይታወሳል። የዩጋንዳ መንግስት ባለስልጣናት በበኩላቸው የአይኤስ ተባባሪ የሆነው የተባበሩት ዲሞክራሲያዊ ኃይሎች የተባለው ቡድን ለፍንዳታዎቹ ተጠያቂ ነው ብለዋል። ዩናይትድ ስቴትስ ከፋይዘር ኩባንያ የኮቪድ-19 መድኃኒት ለመግዛት ስምምነት ላይ መድረሷን አስታውቃለች። ዩናይትድ ስቴትስ ፋይዘር ኩባንያ ከሰራው ከአዲሱ የኮቪድ-19 መድኃኒት ለ10 ሚሊዮን ህሙማን የሚበቃ ልትገዛ መስማማቷን ፕሬዚደንት ጆ ባይደን ናቸው ያስታወቁት። ስራ ላይ ለመዋል ፈቃድ እየተጠባበቀ ያለው የፋይዘሩ የኮቪድ መድኃኒት ግዢ በዚህ የአውሮፓ ዓመት ተጀምሮ በቀጣዩ ዓመት እንደሚጠናቀቅ ተገልጿል። ፕሬዚደንት ባይደን በዋይት ሀውስ ድረገጽ ላይ ባወጡት መግለጫ የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር እንዲሁም የበሽታ መከላከያና መቆጣጠሪያ ማዕከል ሲዲሲ ፈቃድ ሲሰጠው በቀላሉ በነጻ መቅረብ እንዲችል አስተዳደራቸው እርምጃዎችን እየወሰደ መሆኑን አስታውቀዋል። ፋይዘር ኩባንያ ባወጣው መግለጫ ደግሞ የዩናይትድ ስቴትስ መንግስት ፓክሲሎቪድ የተባለውን መድኃኒት 5.29 ቢሊዮን ዶላር ከፍሎ እንደሚገዛ አመልክቷል። በመጨረሻም ባለ 1.75 ትሪሊዮን ዶላር ወጪው የፕሬዚደንት ጆ ባይደን የማህበራዊ ኑሮ ጉዳዮች መርሃ ግብር ላይ በተወካዮች ምክር ቤት ለትናንት ሐሙስ ማታ ታቅዶ የነበረው የድምፅ አሰጣጥ ወደ ዛሬ ተዛውሯል። የድምፅ መስጠት ሂደቱ የዘገየው የተወካዮች ምክር ቤቱ ውህዳን ሪፑብሊካን መሪው ኬቪን መካርቲ ሰዓታት የፈጀ ንግግር ማድረጋቸውን ተከትሎ ነው። ኮንግሬሽናል በጀት ኦፊስ የተባለው ከፓርቲ ወገንተኝነት ነጻ ተቋም በርካታ ዲሞክራት የምክር ቤት አባላት ድምፅ ከመስጠታችን በፊት ማወቅ እንፈልጋለን በማለታቸው በመርሃ ግብሩ ረቂቅ ሕግ ላይ የተዘረዘሩትን ወጪዎች ገምግመዋል። ይህንኑ ተከትሎም ትናንት ማታ ድምፅ ሊሰጥበት ታቅዶ ነበር። ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታየን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አርብ ህዳር 10 2014 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በቀጥታ ስርጭታችን የምስልና ድምፅ አቀናባሪያችን ዚነብ አብዱራህማን፣ የምሽቱ የስርጭት መሐንዲስ ደግሞ ቻርልስተን ሞክ ነው። ዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ19ና በ22 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሰዓት እስከ ምሽቱ 4 ሰዓት ይቀጥላል። አሁን ወደ ቀዳሚው የዕለቱ አብይ ርዕስ የአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ ኦሉሴጉን ኦባሳንጆ ከዚህ በፊት የጀመሩትን እውነታ የማፈላለግ ሥራ ለመቀጠል አዲስ አበባ መመለሳቸውን የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ተናገሩ። የዩናይት ስቴትስ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ጄፍሪ ፌልትማንም አዲስ አበባ ገብተው ከምክትል ጠቅላይ ሚኒስትር እንዲሁም ከውጭ ጉዳይ ሚኒስትር ደመቀ መኮንን ጋር መወያየታቸውንም አምባሳደር ዲና ተናግረዋል። በዛሬው ዕለት በሐዋሳ ዩኒቨርሲቲ በተከፈተው የዲፕሎማሲ ማዕከል ላይ የተገኙት አምባሳደር ሙፍቲ ለአሜሪካ ድምፅ በሰጡት አጠር ያለ ቃለ ምልልስ ነው። ኦባሳንጆ የሰሜኑን ጦርነት በተመለከተ ከተለያዩ ወገኖች ጋር የሚያደርጉትን ንግግር ይቀጥላሉ ያሉት ዮናታን ዘብዲዮስ ተከታትሎታል።
የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ የአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ ኦሉሴጉን ኦባሳንጆ ዳግም ወደ ኢትዮጵያ መመለስን በተመለከተ ሲናገሩ
አሁን ባለው ወቅታዊ ሁኔታ ላይ ከንሰርን ያለን የሚሉ በርካታ ሰዎች ከተለያዩ በተለይ ከሀያላን ሀገር እንመጣለን። ሶፋር ፋክት ፋይንዲንግ ሚሽን ነው። ምንድን ነው በእኛ በኩል ስለ ሰላም ያለን አቋም፣ ሌሎች ወገኖች ምንድን ነው እያሉ ያለውን ይህንን እየመጡ በየጊዜው እየተነጋገሩ ከአፍሪካ ህብረት ጋር ከሌሎች ጉዳዩ ከሚመለከታቸው ወገኖች ጋር እየተነጋገሩ እየተመለሱበት ሁኔታ ነው። የተወሰነ ነገር ስለሌለ የተደረሰበት አቋም የለም። ሶፋር እነሱ የሚሉት ነገር ተደራደሩ፣ ተነጋገሩ ነው የሚሉት። በአጠቃላይ ኢትዮጵያ መንግስት ለሰላም ሁልጊዜም ቋሚ ቀና አቋም አለው፣ ግን አሁን የተወሰነ ነገር የለም። ግን አሁን ፋክት ፋይንዲንግ ሚሽን ላይ ነው ያሉት። ምን እንዳገኙ እነሱ ይገልጹታል።
የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ጄፍሪ ፌልትማን አዲስ አበባ መምጣታቸውና ከምክትል ጠቅላይ ሚኒስትርና ከውጭ ጉዳይ ሚኒስትር ከአቶ ደመቀ መኮንን ጋር መወያየታቸውን ገልጧል።
ፌልትማንም ትላንት መጥቷል። አሁን ያለውን ወቅታዊ ሁኔታ ተገልጾላቸዋል። በተለይ የሰብአዊ እርዳታን በማድረስ ረገድ ኢትዮጵያ መንግስት እየሰራ ያለው ነገር ተነግሯቸዋል። ቅርብ ጊዜ ወዲህ በርካታ ወደ 300 በላይ መኪናዎች እርዳታ ወደዛ መሄዱን ወደ ሰሜን ወደ ኮምቦልቻና ወደ ላሊባላ ደግሞ የአየር በረራም መንግስት ለመክፈት ፈቃደኛ መሆኑን እርዳታ ለማድረስ ማለት ነው ገልጸውላቸዋል። እንደዛም ሆኖ ሌላው ወገን ማለት የህወሓት ቡድን አሁንም ጥፋቱን እንደቀጠለበት አስረድቷቸዋል።
ዳግም ወደ ኢትዮጵያ የመጡት ኦሉሴጉን ኦባሳንጆ ለሰላም መፍትሄ በማፈላለግ ሂደት ውስጥ የደረሱበትን ሀሳብ ለጠቅላይ ሚኒስትር አብይ አህመድ ያብራራሉ ተብሎ እንደሚጠበቅ የኢትዮጵያ መንግስት የኮሚኒኬሽን አገልግሎት ሚኒስቴር ባወጣው መግለጫ አስታውቋል። በተጨማሪም በሰብአዊ እርዳታ ዙሪያም እንደሚወያዩ መግለጫው ጠቁሟል። ኦባሳንጆ በቆይታቸው አዲስ አበባ ለሚገኙ ለአፍሪካ ህብረት አምባሳደሮች ማብራሪያ ይሰጣሉ ተብሎም ይጠበቃል። ዩናይትድ ስቴትስን ጨምሮ የተለያዩ ዓለም አቀፍ ተቋማት በኢትዮጵያ ያሉ ተፋላሚ ወገኖች ችግሩን በድርድር እንዲፈቱ በተለያየ መንገድ ሲጠይቁ ቆይቷል። ድርድሩን በተመለከተ ስለ ኢትዮጵያ አቋም ከአሜሪካ ድምጽ የተጠየቁት አምባሳደር ዲና
ኦቪየስ ነው፣ ኢትዮጵያ መንግስት ከመጀመሪያው ጀምሮ ህወሓት ሪፎርሙን ትቶ ወደ ትግራይ ከሄደ ጊዜ ጀምሮ የሀገር ሽማግሌዎች፣ ታዋቂ ሰዎች፣ አርቲስቶች ጭምር እየሄዱ ወደ ሂደቱ እንዲመለስ ጠይቁት ነበር። ከዚያ በኋላ የኢትዮጵያ መንግስት አንደኛ ጦርነት ውስጥ ተገፍቶ ነው የገባው። የሰሜን እዝን ከኋላ በማጥቃታቸው ምክንያት ነው ወደዛ የተሄደው። ከዚያም በኋላ አንድ ጊዜ ለአካባቢ እፎይታ ለመስጠት እንዲያስቡበት ወደ ሰላም ይመጡ እንደሆነ በሚል መንግስት ብቻውን ወጥቷል። ከዚያ ወዲህ እነሱ ወደ ወሎ፣ ወደ ሰሜን፣ ወደ አማራ ክልል መስፋፋት ነው የጀመሩት። የኢትዮጵያ መንግስት በሰላም ላይ ያለው አቋም ግልጽ ነው ሁልጊዜ። ነገር ግን ሌላው ወገን ይህን ጉዳይ ለሰላም ምንም ቁም ነገር እንደሌለ እንደማይሰጥ ከግምት እንደማያስገባ ነው እየተስተዋለ ያለው።
አምባሳደር ዲና ሙፍቲ ዛሬ ሐዋሳ የተገኙት በሐዋሳ ዩኒቨርሲቲ የተከፈተውን የዲፕሎማሲ ማዕከል ለማስጀመር ሲሆን ማዕከሉን መክፈት ያስፈለገው ጊዜው ሁሉም ዜጎች ያሳተፈ ዲፕሎማሲን የሚጠይቅ በመሆኑ ነው ሲሉ ገልጧል። የኢትዮጵያ ዲፕሎማሲ ሀገሪቱ የገጠማትን በተለይ ሶስት ዋና ዋና ጉዳዮችን ታሳቢ ያደረገ መሆን እንደሚገባ ማብራርቷል።
አንደኛው ቀደም ሲል የህዳሴ ግድብ መሰረት ከተጣለ ጊዜ ጀምሮ የታችኞቹ ተፋሰሱ ሀገሮች በተለይ ግብፅና ሱዳን አካባቢ በዋናነት ግብፅ አካባቢ የነበረው ደባ ነው። የሰሜኑን ጉዳይ ላይ ይወጋላቸው የእኛን ዜጎች ከአረብ ሀገር ፍቃድ ያላቸውን ጭምር እያስጨነቁ ወደዚህ በመላክ ረገድም የግብፆቹ ሚና ረዥም እጅ እዛ ውስጥ አለበት። የሱዳን ድንበር አካባቢ ተሻግሮ ኢትዮጵያን መሬት የመያዝም ትዕቢት ከዚህ ጋር የተያያዘ ነው። እነዚህ የመሳሰሉ ነገሮች ቻሌንጆች ናቸው። በዚህ በሰሜኑ ሀገራችን ክፍል ያለው ነገር ከሁሉ በላይ ደግሞ ከቅርብ ጊዜ በምዕራቡ ዓለም ያው ታዛዥ መንግስት የመፍጠር ፍላጎት፣ ሁለተኛ ደግሞ የዚህ የጂኦፖለቲክስ የፈጠራቸው ነገሮች አሉ። በርካታ ተጫዋቾች እዚህ ቀይ ባህር አካባቢ እና ሜዲትራን አካባቢ እየተፈጠሩ ነው ያሉት። በተለይ በአረብ ዓለም እና በቀንድ አፍሪካ አካባቢ ተጫዋታ የሚፈልጉ ሀያላን በብዙ ኢንትረስት አላቸው። የንግድ ኢንትረስት አለ፣ የጦር መሳሪያ ማስተላለፍ ኢንትረስት አለ፣ ሪሶርስ የማግኘት ኢንትረስት አለ፣ የውሃ ኢንትረስትም አለ። የተደበላለቁ ኢንትረስቶች ናቸው። እዛ ላይ አልቃይዳና አልሸባብ ያሉበት አካባቢ ነው። እነዚህ ደግሞ አዳዲስ ሌላ ሀያላን የጦር መሳሪያ የጦር ቤዝ የመመስረት ፍላጎታቸው በጣም እያየለ ሄደበት ሁኔታ ነው ያለው። እነዚህ ሁሉ እየሰሩት ያለው ነገር አለ። ይሄ ለእኛ ተርፎናል። ስለዚህ ይሄም አንድ ቻሌንጅ ነው። ይሄን ቻሌንጅ ለመቋቋም በተለይ ይሄ እዚህ ቀይ ባህርና አካባቢ የሚጫወቱትን ሀይሎችን ሁኔታ በሚገባ ለማስተናገድ እና እኛን ህልውና ለማዳን በአሁኑ ሰዓት በውጭ ግንኙነት በፓብሊክ ዲፕሎማሲ ረገድ የምንጫወት ሚና በጣም ከባድ ነው የሚሆነው። ለዚህም የዚህ ዩኒቨርሲቲ ሚና በጣም ከፍተኛ ነው የሚል እንትን አለኝ።
የሐዋሳ ዩኒቨርሲቲ ፕሬዚዳንት አያኖ በዳሶ የማዕከሉን አስፈላጊነትና የሚያከናውናቸውን ተግባራት ዘርዝረዋል።
የህግ ምሁራን ለዓለም አቀፍ የዋውሎ ሰነዶች፣ ህጎች፣ ፍትሐዊ የእኩል ተጠቃሚነት እንዲሁም የሀገራችንን ሉዓላዊነት ከጣልቃ ገብነት ተጽዕኖ የምናስቀርበት ዙሪያ ሀሳብ የምናመነጭበት ማዕከል ይሆናል። ዓለም አቀፍና የፖለቲካ ምሁራኖችም የውሃ ፖለቲካ፣ ወቅታዊ ፖለቲካ ጉዳዮች የሚመክሩበት በተለይም በምዕራቦች በእኛ ላይ የሚያደርጉትን ተጽዕኖ መወያየት የምንችልበት ኢፍትሐዊነት የምናስቀርበትና አንድነታችንን የምናጠናክርበት ማዕከል ሆኖ እንዲያገለግል ይታሰባል።
ዛሬ በሐዋሳ ዩኒቨርሲቲ የተከፈተው ማዕከል በሌሎችም ዩኒቨርሲቲዎች በሂደት ይቀጥላል የተባለ ሲሆን ዓላማውም ለብሔራዊ ጥቅም የሚሟገቱ ምሁራንና ተማሪዎችን ማፍራት እንደሆነም ተገልጧል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳ።
ዮናታንን ለዘገባው አመሰግናለሁ። አድማጮች፣ ወደ ተከታዩ የመጽሔት ርዕስ ወስዳችኋለሁ። ወደ አዲስ አበባ ነው የሚመልሰን። የአስቸኳይ ጊዜ አዋጁ ተግባራዊ ከተደረገ ወዲህ ብሔር ተኮር እስራቶች እየተካሄዱ መሆኑን የሚናገሩ ዘገባዎች እውነት አይደሉም ሲል የኢትዮጵያ ፌዴራል ፖሊስ ኮሚሽን ዛሬ በሰጠው መግለጫ አስተባብሏል። የኮሚሽኑ የኮሚኒኬሽንስ ኃላፊ አቶ ጄይላን አብዲ በተለይ ከአሜሪካ ድምፅ ጋር ባደረጉ ቃለ ምልልስ ምርመራዎችንና ተከናውነዋል ያሏቸውን ተግባራትም አብራርተዋል። በአዋጁ መሰረት በተደረገው ምርመራ በርከት ያለ ቁጥር ያላቸው ሰዎችና ህገወጥ የጦር መሳሪያዎች እንዲሁም የጥፋት ተግባርን ያግዛሉ ያሏቸው ቁሳቁሶች በቁጥጥር ስር መዋላቸውን ነው የተናገሩት። የተባበሩት መንግስታት ድርጅት ዋና ጸሐፊ የጅምላ ፍጅት ጉዳዮች ልዩ አማካሪ ዋሪሙ ንዴቴሩ ከትናንት በስቲያ ባወጡት መግለጫ የድርጅታቸው ሰራተኞች የሆኑ ሰዎችን ጨምሮ በትግራይ ተወላጆች እየታሰሩ ናቸው ሲሉ አድራጎቱን በጥብቅ እንደሚያወግዙ አስታውቀው ነበር። አቶ ጄላን ያነጋገረችው ፀሐይ ዳምጠው ከአዲስ አበባ ዝርዝሩን ይዛለች።
ሀገሪቱ ውስጥ በተፈጠረው የሰላም ችግር ምክንያት የወጣው የአስቸኳይ ጊዜ አዋጅ ተግባራዊ ከተደረገ በኋላ የተለያዩ የጦር መሳሪያዎች በፍተሻ መያዛቸውን የኢትዮጵያ ፖሊስ ኮሚሽን የኮሚኒኬሽን ኃላፊ አቶ ጄላን አብዲ ገልጸዋል።
በሀገር አቀፍ ደረጃ በርካታ አሸባሪ የጁንታና ሸኔ የተጠረጠሩ ሌሎችም የጋምቤላና የቤኒሻንጉል አማጽያን በርካታ ሰዎች በቁጥጥር ስር መዋላቸውን መሳሪያዎቹ የተያዘ የክላሽ ብዛት 41፣ አጠቃላይ የተያዘ የሽጉጥ ብዛት 219፣ አጠቃላይ ስንሞስ እንድ የእጀባ መሳሪያ 1፣ የተለያዩ የኋላ ቀር መሳሪያ ብዛት 13፣ የተያዙ የተለያዩ ፈንጂዎች ብዛት 13፣ አጠቃላይ የተያዙ ቦምብ ብዛት 15፣ ጦር መሳሪያ ጥይቶች ብዛት 10559 ተላዩ የጦር መሳሪያ ካርታዎች ብዛት 325 ጦር መሳሪያ ትጥቅ መያዣ ብዛት 5240 የተያዙ የጦር ሜዳ መነጽር 37 የመገናኛ ሬዲዮ 42 ኮምፓስ 1 የውጊያ ካርታ 1 ተይዟል።
ያስቸኳይ ጊዜ አዋጁ ተግባራዊ ከተደረገ ወዲህ በተለያዩ የሀገሪቱ አካባቢዎች ብሔር ተኮር እስር እየተፈጸመ ነው የሚል መረጃና ሰሞኑን የኢትዮጵያ ሰብአዊ መብቶች ኮሚሽን የታሰሩ ዜጎች አያያዝ አሳስቦኛል ሲል በሰጠው መግለጫ ላይ የወጡ ስጋቶችና ክሶችን አቶ ጄላን አስተባብለዋል።
እኛ መሰረት አድርገን የምንሰራው የወንጀል ተግባር ላይ ነው። ምክንያቱም አሁን መሳሪያ ቦምብ በቤቱ እየተገኘ ስለ ብሔር ጉዳይ ለምን ይነሳል? የሽብር አዋጁም ለሽብር ድርጊት ብቻ መዘጋጀት ራሱ እንደሚያስጠይቅ ነው። ስለዚህ በቤታቸው ይህንን ሁሉ የያዝን እንዴት የብሔር ጉዳይ እዚህ ይነሳል? ለምሳሌ የትግራይ ተወራጆችም ይሁን የኦሮሞም ይሁኑ በሰፊው ህዝብ በሰላም እየኖረ አሁን በወንጀል ተጠርጥሮ ስለተያዙ በብሔር ነው የታሰሩት እንዴት ሊባል ይችላል? የተለያየ ስራ ላይ የተሰማራ የትግራይ ተወላጅ የለም ወይ? እንዴት በጅምላ ታስሯል ይባላል? ኦሮሞስ እንደዛ የለም ወይ? እኛ ያተኮር ነው በወንጀል ተግባር ብቻ ላይ የተሰማሩትን የተያዙትን ብቻ ነው የያዝነው እንጂ እኛ ከብሔር ጋር ምንም ከማንነት ጋር የሚያያይዛቸው ነገር እንደሌለ የሰብአዊ መብት ኮሚሽን ያወጣው ትክክል አይደለም። የራሱ አሰራር ዘርግቶ ተቋሙ ከዚህ በፊት ጁንታው 27 ዓመት በሙሉ ሰብአዊ መብት ረገጣና የተለያዩ ድርጊቶችን ሲፈጽምበት የነበረው ማዕከላዊ ተዘግቶ ማንኛውም ኢትዮጵያዊ ዜጋ በሚከሰስበት ጊዜ ሰብአዊ መብቱን ባከበረ መልኩ ምርመራ እንደሚካሄድና እንደዚህ አይነት ጥሰቶችም ምንም እየደረሱ እንዳልሆነ ትክክል አይደለም።
በአስቸኳይ ጊዜ አዋጁ ስር እየተከናወኑ ያሉ ተግባራት ፌደራል ፖሊስ ኮሚሽን አባል በሆነበት የአዋጁ አፈጻጸም ክትትል ቦርድ በጋራ የሚቃኝ መሆኑን አቶ ጄላን አመልክተዋል። አቶ ጄላን አክለው ህዳር 9 2014 ዓ.ም 4 ኪሎ አካባቢ በሚገኘው ጠቅላይ ቤተ ክህነት የንብረት ግምጃ ቤት ውስጥ በህዝብ ጥቆማና ፖሊስ ባደረገው ብርበራ ከ1800 በላይ ጥይቶች ተገኝተዋል ብለዋል።
እኛ የሃይማኖት ተቋማት ውስጥ ጣልቃ አንገባም፣ እነሱም በመንግስት ተቋማት ስራ ውስጥ ጣልቃ አይገቡም እና እኛ ጉዳዩ እሱ ጋር የሚገናኝ አይደለም። በተጨባጭ እኛ የጦር መሳሪያዎች ከጥበቃ በላይ ትላልቅ የነፍስ ወከፍ ሳይሆኑ የጅምላ ጨራሽ የሆኑ መሳሪያዎች ወይም ቡድን መሳሪያዎች የተገኙበት ሁኔታ ሲሆን እነዚህም በጥቆማ የተገኙ በመሆኑ እዛ ውስጥ ያሉት ናቸው ጥቆማንም የሰጡት። እንደገና ደግሞ ሲወጣም ተበርብሮ ሲወጣም የእምነት አባቶች ጭምር እያዩ ተከታዮች ጭምር በኢማኝነት እያዩ ነበር የወጣውና ከምንም ከሃይማኖት ጋር የሚያያይዘው ነገር የለም።
በሀገሪቱ እኩይ ተግባራት ለመፈጸም የሚታትሩ አካላትን ወደ ህግ የማቅረብ ስራ ተጠናክሮ ይቀጥላል ያሉት ኃላፊው አንዳንድ ሀገሮች ዜጎቻቸውን ከኢትዮጵያ እንዲወጡ እየጎተጎቱ ቢሆንም አዲስ አበባ ሰላም መሆኗን ተናግረዋል።
አዲስ አበባ በአሁኑ ጊዜ ንጹህ አየርና ሰላም ያለባት ከተማ መሆኗን የኢትዮጵያ ልጆች፣ ጀግኖች የኢትዮጵያ ልጆች የትም ቦታ ሆነው አዲስ አበባም ይሁን ሌላ እንደ ሀገርም መስዋዕት ከፍሎ ኢትዮጵያን ይጠብቃሉ።
በሌላ በኩል ግን የተባበሩት መንግስታት ድርጅት ዋና ጸሐፊ የጅልማ ፍጅት ጉዳዮች ልዩ አማካሪ ዋሪሙን ደርቱ ከትናንት በስቲያ ባወጡት መግለጫ የድርጅታቸው ሰራተኛ የሆኑ ሰዎችን ጨምሮ የትግራይ ተወላጆች እየታሰሩ ናቸው ሲሉ አድራጎቱን በጥብቅ እንደሚያወግዙ አስታውቀው ነበር። አቶ ጄላን በዛሬ መግለጫቸው የአስቸኳይ ጊዜ አዋጅ አፈጻጸም መርማሪ ቦርድ በአዋጁ አፈጻጸም ሂደት ወቅት ተፈጥሯል በሚባሉ በሰብአዊ መብቶች አያያዝና ጥሰቶች እንዲሁም የሰብአዊ እርዳታ አቀራረብ ላይ ትኩረት ሰጥቶ እንደሚሰራ ገልጸዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ፀሐይን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ ደግሞ ወደ የዩናይት ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከንን የአፍሪካ ጉብኝት የሚመለከተው ርዕስ ይሆናል። የዩናይት ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በትላንትናው ዕለት ከፍተኛ የሕዝብ ቁጥር ወዳላትና በአህጉሪቱ ቀዳሚዋ የዩናይት ስቴትስ ሸሪክ ከሆኑት አገሮች አንዷ ወደ ሆነችው ናይጄሪያ ገብተዋል። የብሊንከን የአፍሪካ ጉዞ በሱዳንና በኢትዮጵያ ያሉ ሁኔታዎች እየተባባሱ በመጡበት ወቅት የተከናወነ መሆኑን ጠቅሳ የአሜሪካ ድምፅ የዲፕሎማሲያዊ ጉዳዮች ዘጋቢ ሲንዲ ሴን ከብሊንከን የዩናይት ስቴትስ የአፍሪካ ፖሊሲ መግለጫ ጋር አጣምራ የላከችውን ኤደን ገረመው እንደሚከተለው አሰናድተዋለች።
የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ኬንያ ከገቡ በኋላ ሮብለት የሱዳን የጸጥታ ኃይሎች በዋና ከተማዋ ካርቱምና በመንትያ ከተማዋ ኦምዱርማን ለተቃውሞ የወጡ በሺዎች የሚቆጠሩ ጸረ መፈንቅለ መንግስት ሰልፈኞች ላይ በመተኮስ 15 ሰዎችን ገድለዋል። ይህ ክስተትም ወታደራዊ ኃይሉ ከሶስት ሳምንታት በፊት ስልጣን ከተቆጣጠረ በኋላ እጅግ አስከፊ የሆነው ቀን ሆኖ አልፏል። ይህን ሁኔታም የውጭ ጉዳይ ሚኒስትሩ ሐሙስ ዕለት በአቡጃ ናይጄሪያ ባደረጉት ንግግር አንስተውታል።
The military must respect the rights of civilians to assemble peacefully.
ወታደሩ ዜጎች በሰላማዊ መንገድ ሐሳባቸውን እንዲገልጹ መፍቀድ አለበት። በሲቪሎች የሚመራ የሽግግር መንግስት በሱዳን እንዲኖር የሱዳን ህዝብ የሚያደርገውን ጥሪ መደገፋችንን እንቀጥላለን። በተጨማሪም እንደ አውሮፓውያን አቆጣጠር በጥቅምት 25 የታሰሩትን ጨምሮ አብዱላህ ሐምዶክ ወደ ስልጣን እንዲመለሱም ድጋፋችንን እንሰጣለን።
በብሊንከን የአምስት ቀናት ይፋዊ የአፍሪካ ቆይታ የሱዳኑ መፈንቅለ መንግስትና የኢትዮጵያ ግጭት ዋና አጀንዳቸው ሆኗል። በዚህ ጉዳይ ላይም የቀድሞው አምባሳደርና ረዳት የውጭ ጉዳይ ሚኒስትር የሆኑት ጆሃኒ ካርሰን ለአሜሪካ ድምጽ በሰጡት ማብራሪያ የብሊንከን ጉዞ በአህጉሪቱ እየወደቀ የመጣውን ዴሞክራሲ ወደ ላይ ለመክፋት መሰረታዊ የሆነ ጊዜ የተደረገ ነው ይላሉ።
በመላው አፍሪካ ወታደራዊ መፈንቅለ መንግስት እየጨመረ መምጣቱ እጅግ የሚረብሽና አሳሳቢ ነው። በሀገሪቱ ላይ ዴሞክራሲ አደጋ ውስጥ ገብቷል። ነገር ግን በግልጽ እንደሚታየው እንደ አፍሮ ባሮሜትር ያሉ የህዝብ አስተያየት የሚሰበስቡ ተቋማት እንዳመለከቱት ከሆነ ህዝቡ በህገ መንግስቱ መሰረት በሰላምና በዴሞክራሲያዊ መንገድ የተመረጠ መሪ እንዲመጣ ጠንካራ ፍላጎት አለው።
ብሊንከን በአቡጃ እንደደረሱ በቀጥታ ከናይጄሪያው ፕሬዝዳንት ሙሐመዱ ቡሃሪ ጋር በሁለቱ ሀገራት መካከል ስላለው ዘላቂ የሆነ የጋራ ትስስር ላይ መክረዋል። በዚህ ጉዳይ ላይ ጆሃኒ ካርሰን እንዲህ ይላሉ።
ናይጄሪያ በአፍሪካ በጣም ወሳኙ ሀገር ናት። ትልቅ ህዝብ፣ ትልቅ ምጣኔ ሀብት፣ ትልቅ ዲሞክራሲና ከፍተኛ የሆነ የነዳጅ ምርት ያላት ሀገር ስትሆን በተጨማሪም በቀጠናው የመጓጓዣ የንዋይና የባንክና የመገናኛ ማዕከል ስትሆን በዓለም ላይም ሁለተኛዋ የፊልም አምራች ሀገር ናት።
አንቶኒ ብሊንከን ዩናይትድ ስቴትስ በአፍሪካ ስለምታራምደው ፖሊሲ ቁልፍ የሆነ ንግግር ያደረጉ ሲሆን የምዕራብ አፍሪካ ሀገራቶች የኢኮኖሚ ትስስር ማህበረሰብ ኤኮዋስ እንዲሁም የመንግስት የልማት ባለስልጣን ኢጋድ እና የደቡብ አፍሪካ ሀገራት የልማት ማህበር ሳርክ አህጉሪቱ በዓለም አቀፍ ክርክሮች ላይ ለሚኖራት ድምጽ ቁልፍ ሚና እንዲጫወቱ አሳስበዋል። ዩናይትድ ስቴትስ አፍሪካን እንደ ዓለም አቀፍ የፖለቲካ ተባባሪ ከመመልከት ይልቅ ዋና ተዋናይ እንደሆነች ማመን ያስፈልጋል ብላ እንደምታስብም አጽንኦት ሰጥተው ተናግረዋል። ሚኒስትሩ ስለ ኮቪድ-19 ትብብር እንዲሁም የአየር ንብረት ለውጥ እንደ ቻድ ባሉ ሀገራት ላይ ስላሳደረው ጫናም ያነሱ ሲሆን በእነዚህ ጉዳዮች ላይ ሀገራቸው አፍሪካን ለመደገፍ ጽኑ ፍላጎትና ተነሳሽነት እንዳላትም ገልጸዋል። ብሊንከን የጸጥታና ዴሞክራሲ ጉዳዮችንም አንስተው የተናገሩ ሲሆን በአህጉሪቱ ዴሞክራሲ እያሽቆለቆለ መምጣቱን እንዲሁም ወታደራዊ መንግስታት በዚህ ዓመት ብቻ 4 መፈንቅለ መንግስቶችን ማካሄዳቸውንና ይህም ባለፉት 10 ዓመታት ውስጥ ትልቁ አሃዝ መሆኑን ገልጸዋል። ለዚህም በአብነት በአሁን ሰዓት በሱዳን ዜጎች በጎዳና ላይ መውጣታቸውን እንደ ምሳሌ አንስተዋል። የተለያዩ ሀገራት ዜጎችም በዴሞክራሲና በህብረ መድበለ ፓርቲዎች ቢመሩ እንደሚመርጡ አስታውሰዋል። በእርግጥም ሚኒስትሩ በኒጀር ዴሞክራሲያዊ የሆነ የሽግግር መንግስት መደረጉንም ሳያመሰግኑ አላለፉም። የውጭ ጉዳይ ሚኒስትሩ አያይዘውም የዴሞክራሲ ማሽቆልቆል ጉዳይ ዓለም አቀፍ መሆኑንም ጠቁመው ሀገራቸው ዩናይትድ ስቴትስም ቢሆን በዚህ መፈተኗን ገልጸዋል። ሚኒስትሩ የጸጥታና ሰላም ጉዳይንም ያነሱ ሲሆን በኢትዮጵያ፣ ሶማሊያ፣ ሞዛምቢክ፣ ካሜሩን፣ ማሊ፣ ኒጀርና በሌሎች አፍሪካ ሀገራት በጥቃት አድራሽ ጽንፈኞች፣ በወንጀለኞች፣ በሀገር ውስጥ ታጣቂዎች የተነሳ ግጭት በመከሰቱ የጸጥታ ስጋት በዜጎች ህይወት ላይ አደጋ ደቅኗል ብለዋል። አያይዘውም ይህም ልማትን በማስተጓገል ሀገራቱና ያሉበትን ቀጠናም እያወኩ ነው ብለዋል። ለዚህ መፍትሄ ይሆን ዘንድም በየሀገሩ ያሉ አጋሮቻቸው የሰለጠነ የጸጥታ ኃይል ላይ ድጋፍ እንደሚጠይቁ ገልጸው ነገር ግን ሁሉም ግጭት በመሳሪያ ኃይል ይፈታል ብለው እንደማያስቡና መንግስታት የዜጎችን መብት እንዲያከብሩ በደል ሲደርስም ከፍተኛ የሆነ ተጠያቂነት እንዲኖር እንዲሁም የወንጀለኛ መቅጫ ህጎች ሊሻሻሉ ይገባል ብለዋል። ችግሮችን ለመቅረፍም ሀገራቸው ቀጣይነት ባለው ዲፕሎማሲ ከብሔራዊ መሪዎችና ከቀጠናዊ ተቋማት እንዲሁም ዓለም አቀፍ አጋሮች ጋር በትብብር እንደምትሰራ የገለጹ ሲሆን ሴቶችን ወደፊት ማምጣቱም ያስፈልጋል።
ያስፈልጋል ሲሉ አበክረው አሳስበዋል። ብሊንከን በኢትዮጵያ፣ ሱዳንና ሶማሊያ ለተፈጠረው ግጭት አፍሪካውያን መሪዎችና ተቋማት ዲፕሎማሲያዊ መፍትሄን ለመፈለግ ተንቀሳቅሰዋል፣ በተባበሩት መንግስታት ድርጅት፣ በዓለም የንግድ ድርጅትና በአፍሪካ የልማት ባንክ በኩልም በሰፊው እየሰሩ መሆኑንም አስታውሰዋል። በተጨማሪም ሀገራቸው ከአፍሪካ ጋር ለምታራምደው ፖሊሲ ለዚህ ተግባራዊነት ያላትን ከፍተኛ ተነሳሽነት ለማስረገጥ ፕሬዝዳንት ጆ ባይደን በዩናይትድ ስቴትስ የአፍሪካ መሪዎች ስብሰባን ለማዘጋጀት መወሰናቸውንም አብስረዋል። የውጭ ጉዳይ ሚኒስትሩ ስለ ወጣት አፍሪካውያን መሪዎች የትስስር መድረክ ያሊ፣ እንዲሁም ስለ ሙስና፣ ስለ ቴክኖሎጂ ትስስርም አንስተዋል። ብሊንከን በናይሮቢ በነበራቸው የመጀመሪያው ቆይታ ከኬንያ ውጭ ጉዳይ ሚኒስትር ሮቼሌ ኦማሞና ሀገራቱ ባላቸው ትስስር እንዲሁም በኢትዮጵያ ያለውን ግጭት በማስቆሙ ረገድ መወያየታቸው የሚታወስ ሲሆን የእርዳታ ኮሪደሮች እንዲከፈቱና ሁሉም አካላት ያለምንም ቅድመ ሁኔታ ለውይይትና ለሰላም እንዲቀርቡ ደጋግመው አሳስበዋል። እስከዛው ድረስ ግን ግጭቱ በመባባሱም የአሜሪካ ዜጎች ከሀገር ለቀው እንዲወጡም ማሳሰባቸው ይታወሳል። በዚህ ጉዳይ ላይ አስተያየታቸውን የተጠየቁት የኢትዮጵያ ውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ተከታዩን ብለዋል።
እንደ ጎረቤት ሀገር እኛ ጋር ችግር ካለ እኛም እነሱ ጋር ችግር ካለ ሀሳብ ቢኖረን አስተያየት ቢኖረን ጥረት ብናደርግ ምንም የሚገርም ነገር አለን። እንደ ጎረቤት ሀገር ኬንያ መሪም እዚህ መጥተው ኢትዮጵያ ሁለተኛ ቤታችን ናት እያሉ ያሉት የውጭ ጉዳይ ሚኒስትሯን ትላንትና ከአሜሪካ ውጭ ጉዳይ ሚኒስትር ጋር የተገናኙ ጊዜ ያሉት በኢትዮጵያ መንግስት ዊዝደም ነው ያሉት። በኢትዮጵያ መንግስት ብልጠት ዊዝደም ብልጠት ከሆነ ማለት ነው አምናለሁ የውስጥ ችግራቸውን መፍታት ይችላሉ ብለው መስጠት ሰጥቷቸው ይሄ እንደ ወዳጅ ጎረቤት ሀገር ጥሩ አስተያየት ነው እየሰጡ ያሉት። ከውጭ የኢትዮጵያን ሁኔታ በአግባቡ ላላስተዋሉትም ትክክለኛውን ነገር እያሳዩ ያለበት ሁኔታ ነው።
አንቶኒ ብሊንከን በዛሬው ዕለትም ወደ ሴኔጋል ዳካር በማቅናት በዛ ካሉ የዩናይትድ ስቴትስ ኢንቨስተሮች፣ የሀገሪቱ መሪዎች ጋር ስለ ኢንቨስትመንት፣ ቴክኖሎጂ፣ ኮቪድ-19፣ የአየር ንብረት ለውጥና ሴቶችን ወደ አመራር ማምጣት ዙሪያ ይወያያሉ ተብሏል።
ኤደንን ለዘገባው አመሰግናለሁ። አድማጮች፣ በተከታዩ ርዕስ ደግሞ ከአቡጃ መልስ የቦረናን ጉዳይ ወደሚመለከት የአገር ውስጥ ሪፖርት ነው የምናቀናው። በቦረና ዞን በተከሰተው ድርቅ የሞቱት እንስሳት ቁጥር ከሰባ ሺህ በላይ መሆናቸውን የዞኑ አስተዳደር አስታወቀ ይለናል። የአርማያ ዩኒቨርሲቲ ደግሞ በሌላው በኩል በድርቅ ለተጎዱ የዞኑ ነዋሪዎች ድጋፍ እያደረገ ሲሆን ድርቁ ያስከትለውን ማህበራዊና ኢኮኖሚያዊ ጉዳት ለመቀነስም ምክረ ሀሳቦችን አቅርቧል። ባለፈው ሳምንት ከ50 ሺህ በላይ እንስሳት ለህልፈት እንደተዳረጉ ያስታወቀው የሶማሌ ክልልም ድርቁን ለመከላከል በውጭ የሚኖሩ የክልሉ ተወላጆች እንዲሳተፉ ሲል ጥሪ አቅርቧል። አዲስ ቸኮል ነው ያጠናቀረው።
በኦሮሚያ ክልል ቦረና ዞን በተከሰተው ድርቅ የሞቱ እንስሳት ቁጥር ከ70 ሺህ በላይ መድረሱን የዞኑ አርብቶ አደር ልማት ኃላፊ ዶክተር ቃሲም ጉዮ ለአሜሪካ ድምፅ አስታውቀዋል። ድርቁ ከእንስሳት ሞት ባሻገር በሰዎች ላይ ማህበራዊ ጉዳትም እያስከተለ መሆኑን ነው ዶክተር ቃሲም የተናገሩት።
70185 ከብት ሞቷል። በዚህ ሰዓት እንደዛ ወደ 117462 ደግሞ በሰው በኩል ነው፣ በሰው አካል በሰው ጉልበት ነው የሚነሱት። አፕሌክሲንግ አኒማልስ ናቸው። ይሄንን ያክሉ ራሳቸው መነሳት የማይችሉ እና በሰው ጉልበት መቆም የሚችሉ ናቸው። ጉዳቱ ይህንን ይመስላል። በጣም በትልቅ ቁጥሩ ያባወራ ወደ 50552 ሰዎች ናቸው ከብቶቻቸውን እንዲህ በጉልበታቸው እያነሱ ያሉት እና የሞተባቸው ደግሞ ወደ 28238 አባወራ ነው። እኛ ነው 70185 የሞተባቸው። የእንስሳቱ ጉዳት ይህንን ይመስላል። ድርቅ ደግሞ ፓስቶራሊስት ላይ አርብቶ አደር ላይ ሲመጣ እንደሚታወቀው እንስሳት ነው የሚገላ፣ እንስሳት ነው የሚሞትበት። ሌላ ደግሞ ከዛ በኋላ እንደ ኮንሲኮንስ የሚመጣ ችግሮች አሉ። ማልኑትሪሽን ትላለ፣ የፉድ ሴኩሪቲ ክራይሲስ ትላለ፣ ስቱደንት ድሮፕ አውት ወይ አብሰንቲዝም የሚባል ይቀጥላል።
ለድርቁ ተጎጂዎች የእንስሳት መኖ ይዞ ወደ ቦረና ዞን ሄዶ የነበረው የሀረማያ ዩኒቨርሲቲ የልዑካን ቡድን በስፍራው ተገኝቶ የተመለከቱት በመገናኛ ብዙሃን ከሚሰሙት በላይ እንደሆነባቸው ነው የቡድኑ አባል አቶ ኑሩ መሐመድ ለአሜሪካ ድምጽ የተናገሩት።
ቦረና እንደሄድን የተወሰነ እርጥበት አለ። ኢቭን እስከ ያቤሎ ድረስ ያለው አንዳንድ ሰዎች ያቤሎ ደርሰው ስለሚመለሱ ምን ያህል ሲሪየስ እንደሆነ አያዩም። ከዛ ወደ ከኬንያ አቅጣጫ ወደ ደቡብ አቅጣጫ ቀጥለ ስትሄድ ወደ ሜጋ ዱብሉክ 50 ኪሎ ሜትር አካባቢ የሚተን ነው ከያቤሎ ዱብሉክ ስትሄድ ወደዚህ ደግሞ ወደ ዲሎ ሚባል እንዲሁም ደግሞ ዲዳሃራ ሚባል ወደ አሬሮ መስመር ገባ ስትል 28 ኪሎ ሜትር ነው አሁን የሄድነው ወደ ዲዳሃራ የሚል አካባቢ በአሬሮ መስመር ያቤሎን አላፈ ብለው ወደ ተጣጣር ስትገባ እዛ ስንሄድ ያየነው ነገር ነው በሶሻል ሚዲያ ላይ የምናየውና ምድር ላይ ያየነው በጣም በጣም ነው ልብ የሚነካው ታች የሚያደርግ ነገር ነው ያየነው።
አቶ ኑሩ 132 የቆመ እንስሳት የሞቱባቸው ግለሰብም ማግኘታቸውን ያስታውሳሉ።
8 ኪሎ ሜትር ከያቤሎ እንደተንቀሳቀስ አንድ አዛውንት አገኘን በርካታ ከብት ያለቀበትን እሱ ጋር ጎራአል በጣም ተክዞ ቁጭ ብለው ነበር ምንድን ነው ስንል በጣም በእርግጥ ከመተከዝም በላይ ያደርጋል አሁን የተወሰኑ ከብት እኛ ደሞ የከብት አርቢ ወይም የገበሬ ልጆችንና አብዛኞቻችን ኢትዮጵያ ውስጥ ያለን ሰዎች እናቃለን ያሳደግነው ወተቱን የጠጣን ከብት አንድም ጥጃ አንድም ላም ሲሞት ምን ያህል ከጭ እንደም 132 ከብት ዛን እኛ ስንደርስ አሁን ትኩስ የሞቱ ሁለት ላሞች ናቸው እዛው በረት ስር ተኝተው ያገኘናቸው ላሞች እንደውም አቆመናቸው ከሌሎቹ ከቆሙት ትንሽ ስጋ ሰውነታቸው ላይ ያለ ነው የሞቱት ረሃቡን አልቻሉም ከነሱ የበለጠ ደርቆ ደሞ ቆሞም ሄደውንም አይተናል። አባ ጃተኒ ሙሉ ይባላሉ የዲዳሃራ ነዋሪ ናቸው።
አርብቶ አደሮች በዝናብ ላይ ብቻ ጥገኛ መሆናቸውን የሚቀንሱ ስራዎች መሰራት አለባቸው ይምሩት አቶ ኑሩ ከችግሩ ለመውጣት መፍትሄ ያሏቸው ምክረ ሐሳቦችም ያቀርባሉ።
አንደኛ እነዚህ ከብቶች አሁን ይያለቁ ነው ያሉት በጣም ድርቁ እስከ ተወሰነ ወራቶች ዝም ብሎ የሚቀጥል አይነት ኮንዲሽን ነው ያሳየ ያለው እንግዲህ ፈጣሪ የሚያመጣውን ባናውቅም ማለት ነው። ስለዚህ አንደኛ ዩኒቨርሲቲዎችና የጥናትና ምርምር አካላቶች ዩኒቨርሲቲ ውስጥ ያሉትም እንዲህ የእንስሳት ማቆያ ምርምር ቦታ ላይ ያላቸው ከሌላ ቦታ ከመውሰድ ይልቅ አሁን እነዚህ ከብቶች ወደ ጥናት ማዕከላቸው አምጥተው ዝርያቸውንም በዛው ያቆዩ ማህበረሰቡም በዛ እነሱ የደጎማ ክፍያ ቢያደርጉላቸው አንድ አማራጭ ነው። ሌላው ደግሞ ለኮንሰፕሽን ለመመገቢያነት ለትልልቅ አሁን ለምሳሌ ለመከላከያ ለተለያዩ ጉዳይ የሚገዙ እንስሳቶች ሌላ ቦታ አሁን ሰላም የሆነበት ቦታ ሳር ያለበት ቦታ ከብት በጣም እጅግ ውድ ነው በሀገራችን ኮንቴክስት። እዛ ግን የሚገዛቸው ጠፍቶ ወደሚወስዱት አጥቶ የት ገበያ የት አቅጣጫ እንደመስዱ ማያውቁትን ማህበረሰቡ ጋር ሄደው ከነሱ ግብይት ቢፈጽም። ሌላው ነገር ደግሞ ኢቭን ከብት የሚያደልቡ ሰዎች አሁን ጤነኛ የሆኑ ገና እድሜያቸው ለጋ የሆኑ እንስሳቶች ከስቶ ችግር ላይ ነው ያሉት እነዛን ከብቶች ወደ ሆነ የማድለቢያ አካባቢ አምጥተው አስመርምሮም ይሁን ጤንነታቸውን ቼክ አድርጎ ቢወስዱና ቢያደልቡ አጣዩ ሌላው መርዳት ነው በአካባቢ ያሉትን። አሁን ወደ 233000 ከብቶች ናቸው ፈጣን እርዳታ አለበለዚያ የሚሞቱ ማለት ነው 238000 ከብቶች።
እስካሁን ካሳለፍነው ድርቅ ይልቅ ወደፊት ቢያንስ ለአምስት ወራት የሚጠብቀን ደረቅ ወር ይበልጥ አስከፊ ይሆናል የሚሉት የቦረና ዞን የአርብቶ አደር ልማት ኃላፊ ዶክተር ቃሲም ጉዮ እስካሁን ድርቁና ድርቁ ያስከተለውን ጉዳት ለመከላከል የተሰሩ ስራዎች በቂ አይደለም ይላሉ።
ባለፈው ለምሳሌ የግል ድርጅትም ሆነ ሌላ መንግስታዊ ትልቅ ይገዛ ነበር ወደ ቦረና ፍሎ ሲያደርግ ነበረው አሁን ሲጎረፍ የነበረው ሰፖርት ሁሉ ማለና ትልስከ መንግስት ኩራሱ በጣም ከስከዚህ ያለ ነውና ሌላ ደግሞ እኛ ፍለፊታችን ያለው የድርቁ ሁኔታ ትልቁ ገና እየመጣ ያለው ስለሆነ ትልስ በተጀመረው ቢንቀጥልና በተጀመረ ቶን ብናየውና በዛ ብናስቀጥለው በመንግስትም ሆነ ሌላ ኢንዲቪዥዋል ኢንስቲትዩሽኖች አላንተም የኤንጂኦ ኮርዲኔሽን ነበር እኔ ትላልቅ የኤንጂኦ ዩኤንኤንጂኦች አሉበት ለምሳሌ ወቻም ከማከላችን ነበርና አውተናል።
በተመሳሳይ ባለፈው ሳምንት ከ50000 በላይ እንስሳት እንደሞቱበት ያስታወቀው የሶማሌ ክልል ድርቁን ለመከላከል መንግስት ከሚያደርገው ጥረት ባሻገር በውጭ የሚኖሩ የሶማሌ ክልል ተወላጆች የበኩላቸውን እንዲያበረክቱ ጥሪ አቀርቧል። በውጭ ከሚኖሩ የክልሉ ተወላጆች ወይም ዲያስፖራዎች ጋር በተዘጋጀ የምክክር መድረክ ላይ ንግግር ያደረጉት የክልሉ ርዕሰ መስተዳድር አቶ ሙስጠፌ መሐመድ ድርቁ እስከሚያዝያ ሊቀጥል እንደሚችል አስታውቀው በውጭ የሚኖሩ የክልሉ ተወላጆችም አቅማቸው በሚፈቅደው ሁሉ ተጎጂዎች እንዲደግፉ ጥሪ ማቅረባቸውን የክልሉ ብዙሃን መገናኛ ዘግቧል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አመሰግናለሁ አዲስ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን ስርጭታችንን ነው። አሁን ለሁለተኛው አጋማሽ ቀዳሚ ወደ ሆነው ቅንብር ነው የምንሻገረው። የያዝነው 2021 ዓለም አቀፍ የፕሬስ ነጻነቶች ሽልማት ስነ ስርዓት ተካሂዷል። የዘንድሮ ተሸላሚዎች በመላው ዓለም ለአደጋ ተጋላጭነቱ እየጨመረ የመጣው የፕሬስ ነጻነት ሁኔታ አመላካች ናቸውም ተብሏል። ጁሊ ታቦ ያጠናቀረችውን የዚህን ዘገባ ዝርዝር ሀብታሙ ስዩም ቀጥሎ ያቀርበዋል።
ኤቻናንግ የበርማ ድምፅ የተባለ የዜና አውታር ኃላፊና አቃቢ አርታኢ ናቸው። የእሳቸው ነጻ የዜና አውታር በበርማ መፈንቅለ መንግሥት ከተደረገ፣ ወታደራዊ መንግሥት ሥልጣን ከያዘና የመገናኛ ብዙሃን ላይ ጥሰት መፈጸም ከጀመረ ወዲህ ጉዳት ደርሶበታል። ናያንግ በአሁኑ ጊዜ ኖርዌይ ውስጥ በስደት ይኖራሉ። ከዚሁ ሀገር የበርማ ድምፅ በሳተላይት አማካኝነት ወደ በርማ ይሰራጫል።
በየካቲት ወር በሀገሪቱ መፈንቅለ መንግሥት ከተደረገ በኋላ የሀገሪቱ የጦር ሰራዊት ከ100 የሚበልጡ ጋዜጠኞችን አስረዋል። 50 የሚሆኑት በአሁኑ ሰዓት በእስር ላይ ይገኛሉ።
በእስር ላይ ከሚገኙት መካከል ከደርዘን የሚልቁት የናያንግ ተቀጣሪ የነበሩ ጋዜጠኞች ናቸው። ናያንግ ከዘንድሮው የሲፒጂ ዓለም አቀፍ የፕሬስ ነጻነት ሽልማት ተሸላሚዎች መካከል አንዱ ሆነዋል። ስለ ሽልማቱ ይህንን ይላሉ።
Think this award will highlight the plight of.
ይሄ ሽልማት በስር ላይ ያሉም ሆነ ከውጭ ሆነው ሕይወታቸውንና ነጋቸውን ላደጋ ጋልጠው ለመዘገብ እየጣሩ ያሉ ጋዜጠኞቻችን እያዩት ያለው ፍዳ ጎልቶ እንዲታይ ያደርጋል ብዬ አስባለሁ።
በዚህ የሽልማት ስነ ስርዓት ላይ ከቤላሩስ፣ ጓቲማላና ሞዛምቢክ የሆኑ ጋዜጠኞች በሀገሮቻቸው ያለውን ፈታኝ ሁኔታ ችለው ላቀረቧቸው ዘገባዎች አክብሮት ተችሯቸዋል። ጆኤል ሲመን ሲፒጄ የተሰኘው የጋዜጠኞች መብት ተሟጋች ድርጅት ኃላፊ ናቸው።
ዛሬ ያከበርናቸው ጋዜጠኞችም ሆኑ እኛ ዩናይትድ ስቴትስን ጨምሮ ለነጻ ጋዜጠኝነት በሁሉም ቦታ ላይ ያሉ ሁኔታዎች ተቀይረዋል። ፈተናዎቹ ከፍ ያሉ ናቸው። እኔ ይህንን ስራ የዛሬ 25 ዓመት ጀምር የነበረው የላቀ ብሩህ ተስፋ በሚያሳዝን መልኩ ዛሬ የለም።
አናስታሲያ ሚዲያ የተባለው ከደረሰባቸው ጋዜጠኞች መካከል አንዷ ናቸው። ጓቲማላዊቷ ጋዜጠኛ በሚኖሩበት ጆያባጅ ከተማ በነሐሴ 2020 የጎርጎሳውያኑ ዘመን የተደረገን ሰላማዊ ሰልፍ ከዘገቡ በኋላ ለእስር ተዳርገዋል።
I was deprived of my liberty for 36
ቀናት ነጻነቴን ተነጥቄያለሁ። ሂደቱን ለማዘግየት ሲባል ክሱ የሚሰማበትን ቀን አራዝሞት ነበር።
ዳኛው ሚዲያ ጥፋተኛ አይደሉም ብለዋል። እሳቸው ግን አሁንም ድረስ ከፍርሃት አልተላቀቁም።
If I keep talking,
መናገሬን ከቀጠልኩኝ ይገሉኛል፣ ቤተሰቤንም ያጠፉብኛል።
ጆኤል ሲመን እንደሚሉት ጋዜጠኝነት በመጪ ዓመታት ውስጥ የሚኖረውን ሁኔታ በተመለከተ ምጥን ተስፋ አላቸው። ይሁንና ከእውነታው መሸሽ ግን አይፈልጉም።
Press freedom or freedom of expression is the battle of the information age.
የፕሬስ ነጻነት ወይም ራስን የመግለጽ ነጻነት የመረጃው ዘመን ፍልሚያ ነው። ድል እናደርግ ይገባል። በአስቸጋሪና በተራዘመ ትግል ውስጥ እንዳለንም ማወቅ አለብን።
ኤቻን ያንግ ለፕሬስ ነጻነት መታገላቸውን እንደሚቀጥሉ ተናግረዋል።
I think it's a really bright future and now almost
ለወደፊት ብሩህ ተስፋ አለ ብዬ አስባለሁ። መፈንቅለ መንግስቱ ከተደረገ ከአስር ወራት በኋላ ወታደራዊ ኃይሉ አገሪቱንና ህዝቦቿን ጸጥ ረጭ ማድረግ አልቻለም። ከአገሪቱ አሁንም መረጃ በገፍ እያገኘን ነው። በርማን በ1988 የጎርጎሮሳውያኑ ዘመን ለመጀመሪያ ጊዜ ስለቅ ተመልሼ ለመግባት 20 ዓመታት ፈጅተውብኝ ነበር። አሁን ያንን ያህል እንደማልቆይ ግን ተስፋ አድርጋለሁ። አመሰግናለሁ ሀብታሙ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን የዕለተ አርብ ምሽት ዝግጅታችንን ነው። ተከታዩም ከመገናኛ ብዙሀን ጋር በተዛመደ ርዕስ ያቆየናል። በጋዜጠኞች ላይ የሚፈጸሙ ጥቃቶችንም ይመለከታል። በጋዜጠኞች ላይ ለሚፈጸሙ ወንጀሎች ተጠያቂነት ያለመኖሩን ለማስቀረት በቅርቡ ያከበሩትን ዓለም አቀፍ ቀን አስመልክቶ ዩኔስኮና ዓለም አቀፉ የጋዜጠኞች ማዕከል በሚያዝያ ወር ላይ ባወጡት የጋራ ሪፖርት 73% የሚሆኑ ሴት ጋዜጠኞች በኢንተርኔት አማካኝነት የተለያዩ ጥቃቶች እንደሚደርስባቸው አመላክተዋል። በስፋት ከሚስተዋሉት ጥቃቶችም መካከል በአካል የሚደርስ ጥቃት፣ ማስፈራሪያ፣ የወሲብ ጥቃትና በቤተሰብ አባላት ላይ የሚደርሱ ማስፈራሪያዎች እንደሚገኙበት ሪፖርቱ አመልክቷል። ካርሜላ ካሩሶ ያደረሰችንን የዚህን ዘገባ ዝርዝር ስምኝሽ የቆየ እንደሚከተለው ታቀርበዋለች።
ጋዜጠኝነት አደገኛ ሙያ ነው።
ባለፈው ሳምንት ብቻ በፊሊፒንስና ሜክሲኮ ሁለት ጋዜጠኞች ሲገደሉ አንድ የአፍጋኒስታን ጋዜጠኛ ደግሞ በተተኮሰበት ጥይት ሳይሞት ቀርቷል። እነዚህ ግድያዎች የተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ተቋም ዩኔስኮ እንደ አውሮፓውያን አቆጣጠር ከ2016 አንስቶ መገደላቸውን ይፋ ካደረጋቸው 400 ጋዜጠኞች ተጨማሪ ሲሆኑ ለአብዛኞቹ ግድያዎች ማንም ተጠያቂ አይደረግም። ለግድያዎቹ ተጠያቂ አለመኖር ጥቃት የሚያደርሱ አካላት በድርጊታቸው እንዲደፋፈሩ የሚያደርግ ሁኔታ ይፈጥራል። እርምጃ ለመወሰዱ በበይነ መረብ አማካኝነት በዓለም ዙሪያ የሚገኙ ጋዜጠኞች ላይ የሚደርሱ ስፍር ቁጥር የሌላቸው ማስፈራሪያዎች ላይም ተጽዕኖ እንዳለው ባለሙያዎች ይናገራሉ። የዚህ ተጽዕኖ ታዲያ አስቸጋሪ ሁኔታዎች እንደሚፈጥር በዩኔስኮ የመናገር ነጻነትና ሚዲያ እድገት ዳይሬክተር የሆኑት ጋይበርገር ያስረዳሉ።
ጋዜጠኞች ማህበረሰቡን የሚያገለግሉት በተለይ ደግሞ ሆን ብለው የሚሰራጩ መረጃዎች በበዙበት ወቅት ስራቸው እጅግ አስፈላጊ ነው።
የተባበሩት መንግስታት ድርጅት በጋዜጠኞች ላይ ለሚፈጸሙ ወንጀሎች ተጠያቂነት አለመኖርን ለማስቀረት በዚህ ወር መጀመሪያ ላይ ያከበረውን ዓለም አቀፍ ቀን አስመልክቶ በርገር የመሩት የውይይት መድረክ በተለይ በኢንተርኔት አማካኝነት ሴቶች ላይ የሚደርሱ ማስፈራራቶችን ለማስቀረትና የፖሊሲ አውጪዎች ፖለቲከኞችና የዜና ተቋማት የሚፈጸሙት ወንጀሎች ተጠያቂ እንዲኖራቸው ማድረግ የሚችሉባቸውን ሐሳቦች ተመልክቷል። የኮሎምቢያዋ ጋዜጠኛ ጄኔት ቦዶያ ሊማ በውይይቱ ላይ ለተሳተፉ ሰዎች ባስተላለፈችው መልእክትም ጾታን መሰረት ያደረገ ጥቃት የሴቶችን ድምጽ ለማፈን ጥቅም ላይ እየዋለ መሆኑን አስረድታለች። ይህች የምርመራ ጋዜጠኛና የሴቶች መብት አቀንቃኝ የሆነችው ጋዜጠኛ በስራዋ ምክንያት ኢላማ የተደረገች ሲሆን እንደ አውሮፓውያን አቆጣጠር በ2000 ዓ.ም በስራ ላይ ያለች ተጠልፋ ጾታዊ ጥቃት ተፈጽሞባታል። ለዚህ ወንጀል የሀገሪቱ መንግስት ኃላፊነቱን የወሰደው ግን ገና በቅርቡ ነው። የሰሜንና ደቡብ አሜሪካ የሰብአዊ መብቶች ፍርድ ቤት በጥቅምት ወር ላይ ባሳለፈው ውሳኔ ኮሎምቢያ ቦዶያ ላይ የደረሰውን ጥቃት በአግባቡ ባለመመርመሩ ቦዶያ ለፍትህና ጥበቃ ያላትን መብት ጥሷል በማለት ፍርድ ሰጥቷል። በጋዜጠኝነት ስራ ውስጥ የሴቶች ድምጽ እጅግ አስፈላጊ መሆኑን የገለጸችው ቦዶያ ሴቶች በተገፉ ማህበረሰቦችና በዓለም መካከል ያሉ ጠባብ ድልድዮች ናቸው ስትል ትናገራለች። ሆኖም በኢንተርኔት ላይ የሚደርስ ጥቃት ለሴት ጋዜጠኞች ከሁሉም የባሰ ችግር እየሆነ መምጣቱን ጨምራ አስረድታለች። ለመሆኑ ዓለም አቀፍ ገጽታው ምን ይመስላል? በኢንተርኔት አማካኝነት የሚደርስ ጥቃት ችግር ስፋቱ ይፋ የተደረገው ዩኔስኮና ዓለም አቀፍ የጋዜጠኞች ማዕከል በሚያዝያ ወር ላይ ባወጡት የጋራ ሪፖርት ሲሆን በ125 ሀገራት የሚገኙ 901 ሴት ጋዜጠኞች ላይ ጥናት አካሂዷል። የጥናቱ ግኝትም 73% የሚሆኑት የጥናቱ ተሳታፊዎች በኢንተርኔት አማካኝነት የተለያዩ ጥቃቶች እንደደረሱባቸው አመልክቷል። በስፋት ከሚስተዋሉት ጥቃቶች መካከልም በአካል ላይ የሚደርስ ጥቃት ማስፈራሪያ፣ የወሲብ ጥቃትና በቤተሰብ አባላት ላይ የሚደርሱ ማስፈራሪያዎች ይገኙበታል። በርገር በተለይ ማህበራዊ ሚዲያዎች ቁጣን ለመግለጫ እየዋሉ መሆኑን ያስረዳሉ።
አብዛኞቹ ሴቶች ጥቃት የሚደርስባቸው ጋዜጠኞች በመሆናቸው ቢሆንም በተለይ ግን ሴት ጋዜጠኞች በመሆናቸው ነው የጥቃት አድራሾቹን የበለጠ ያስቆጣቸዋል። በዚህ ምክንያቱ ምናልባት በእነሱ አመለካከት ሴቶች የጋዜጠኝነት ስራ መስራት የለባቸውም ብለው ስለሚያምኑ ይሆናል።
አርቲክል 19 ለተሰኘው የመናገር ነጻነት መብት አቀንቃኝ የሆነው ድርጅት የምትሰራው ሲልቪያ ቾካሮ ለአሜሪካ ድምጽ ስታስረዳ አብዛኛውን ጊዜ በኢንተርኔት አማካኝነት የሚደርሱ ጥቃቶች እንደ ሌሎች ጥቃቶች የምር ተደርገው አይወሰዱም ትላለች። የሚደርሰው ተጽዕኖ ግን ልክ እንደ ሌሎቹ ጥቃቶች እጅግ ከባድ ነው። ቾካሮ ዩኔስኮ አካሂዶት በነበረው ውይይት ላይ ተሳታፊ ነበረች።
በኢንተርኔት አማካኝነት በሴቶች ላይ የሚደርስ ጥቃት በእውነት ያለ ነው። ሰውነታችን ድረስ ዘልቆ ይሰማል። በአእምሮም ላይ ጫና ያሳድራል።
የዩኔስኮ ሪፖርት እንደሚያሳየው በጥናቱ ተሳታፊ ከነበሩት ሴቶች 12% የሚሆኑት በኢንተርኔት አማካኝነት በደረሰባቸው ጥቃት ምክንያት የጤና እርዳታና የማማከር አገልግሎት አግኝተዋል። 20% የሚሆኑት ደግሞ በኢንተርኔት የደረሰባቸው ማስፈራሪያ ወደ አካል ጥቃት ተሸጋግሯል። በብዛት በበየነ መረብ አማካኝነት በጋዜጠኞች ላይ የሚደርሱ ጥቃቶች ዘርን፣ ጾታንና ወሲብን መሰረት ያደረጉ ናቸው። በርገር ሁኔታውን ለአሜሪካ ድምጽ ሲያስረዱ ታዲያ በኢንተርኔት ላይ የሚደርሱ ማስፈራሪያዎችና የጥላቻ ንግግሮች የመናገር ነጻነት ከሰጣቸው መብቶች ያለፉ መሆናቸውን ይገልጻሉ።
እነዚህ ዝም ብለው ትችቶች አይደሉም። እነዚህ የግድያ ዛቻዎች፣ የመደፈር ጥቃትና በቤተሰብ ላይ የሚደርሱ ማስፈራሪያዎች ናቸው። ከሰዎች ጋር በሐሳባቸው ስላልተስማማን ብቻ በእነዚህ ነገሮች ሰዎችን የማስፈራራት ነጻነት የለም።
የጥቃት ኢላማ የሆኑ ሰዎች ራሳቸውን ለመጠበቅ እርምጃ የመውሰድ ኃላፊነት ቢኖርባቸውም የዜና ተቋማት ግን አብዛኛውን ጊዜ ሰራተኞቻቸውን ለመርዳት ድጋፍ ሲሰጡ አይታይም። የተደረገው ጥናት እንደሚያሳየው ማስፈራሪያ ከደረሳቸው ጋዜጠኞች መካከል ሁኔታውን ላለቆቻቸው የነገሩት ሩብ አይሞሉም። ሁኔታውን ያሳወቁትም ቢሆኑ ጠንካራ እንዲሆኑ ይመከራሉ ወይም ደግሞ ጥቃቱ እንዲደርስባቸው ምን እንዳደረጉ ይጠየቃሉ። ቾካሮ በሴቶች ጋዜጠኞች ላይ ስለሚደርስ ጥቃት ሲወራ በአብዛኛው መነጋገሪያ የሚሆነው በውጭ የሚደርሰው ጥቃት ብቻ ነው ትላለች።
ስለ ሴቶች ጉዳይ ሲነሳ በውስጥም ያለው ጉዳይ መነሳት ያለበት ይመስለኛል። በዓለም ላይ ያለው ሁኔታ እንደሚያሳየው ሴቶች ደህንነታቸው ይጠበቃል ተብሎ በሚታሰብበት ቦታ ላይ እንኳን ደህንነታቸው አስተማማኝ አይደለም።
በዩኔስኮ የውይይት መድረክ ላይ ሌላዋ ተናጋሪ የነበረችው ከድጃ ፓቴል ዓለም አቀፍ የህዝብ ሚዲያ ፈንድ የተሰኘ ተቋም የፕሮግራም ኃላፊና የደቡብ አፍሪካው ሜል ኤንድ ጋርዲያን ጋዜጣ ዋና አዘጋጅ ስትሆን በምትሰራበት የሚዲያ ተቋም ባሉ ሴት ጋዜጠኞችና በራሷ ላይ በኢንተርኔት አማካኝነት የሚደርሱ ጥቃቶች አቅመቢስ የመሆን ስሜት እንዲሰማት እንደሚያደርጓት ተናግራለች። በዓለም ዙሪያ ያሉ የስራ አጋሮቿም እነዚህን ጥቃቶች ቸል እንድትል እንደሚመክሯትም ገልጻለች።
በድረገጽ አማካኝነት በጋዜጠኞች ላይ የሚደርስ ማዋከብ በጠቅላላው የሚዲያ ተቋሙ ላይ እንደሚደርስ ጥቃት ተደርጎ ነው መቆጠር ያለበት። እንደዚህ መታየቱ ጥቃትን ለመከላከል ለሚደረጉ ጥረቶች ዋና መሰረት ነው።
በኢንተርኔት ላይ የሚደርሱ ማስፈራራቶችንና ጥቃቶችን ለመቀነስና ጥቃቱ የሚደርስባቸው በቀላሉ ሁኔታውን እንዲያሳውቁ ለማድረግ እርምጃዎች ሊወሰዱ እንደሚችሉ በአርቲክል 19 የምትሰራው ቾካሮ ታምናለች። እነዚህ እርምጃዎች የመንግስት ፖሊሲን ማሻሻል፣ ፖለቲከኞች በኢንተርኔት የሚደርስ ጥቃትን በአደባባይ እንዲያወግዙ ማድረግን፣ ፖሊስ የሚደርሰውን ጥቆማ እንዴት ማስተናገድ እንዳለበት ስልጠና መስጠት፣ በማህበራዊ ትስስር ገጾች ላይ የሚወጡ ጽሑፎችን ልክ እንዲኖራቸው ማድረግና ጥቃቶቹ ሪፖርት ሊደረጉ የሚችሉባቸውን መንገዶች በግልጽ ማሳወቅን ያጠቃልላሉ። በርገር ለአሜሪካ ድምጽ እንዳሉት በኢንተርኔት አማካኝነትም ይሁን በቀጥታ በጋዜጠኞች ላይ የሚደርሱ ማስፈራራቶችን ማስቆም እጅግ አስፈላጊ ነው። ሐሰተኛ መረጃና የጥላቻ ንግግር በበዛበት በዚህ ወቅት ጋዜጠኞች ሲገደሉ፣ በኢንተርኔት ማስፈራራት ሲደርስባቸው ወይም ባልደረቦቻቸው በመገደላቸው ፍርሃት ሲደርስባቸው የተጣራና ተአማኒነት ያለው መረጃ ሊያቀብሉ የሚችሉ ድምጾችን የበለጠ እንድናጣ እንደሚያደርግም ይናገራሉ። በአሁኑ ሰዓት በርካታ ጋዜጠኞች ያስፈልጉናል የሚሉት በርገር ጋዜጠኞች ደህንነታቸው አደጋ ላይ በወደቀ ቁጥር ማህበረሰቡም አብሮ ለችግር እንደሚወድቅ አበክረው ገልጸዋል።
ስምንሽን ለዝግጅቷ አመሰግናለሁ። አድማጮች፣ ተከታዩ ርዕስ ደግሞ ምናልባትም የምሽቱ የመጨረሻ ቅንብራችን ወደ ድሬዳዋ ይወስድናል። የአርሜኒያው አምባሳደር አርተም አዝናውሪያን በድሬዳዋ ጉብኝት አድርገው ነበር ይለናል አዲስ ቸኮል ከድሬዳዋ ባጠናቀረው ዘገባው። በጉብኝታቸውም ስለ ኢትዮ አርመን ግንኙነት የተናገሩት አምባሳደሩ የሁለቱን አገሮች ግንኙነት ከዘመነ አክሱም የሚጀምር ነው የሚሉት አምባሳደር ለዘመናዊቷ ኢትዮጵያም የአርመኖች አሻራ በጉልህ የታተመበት ነው ይላሉ። አምባሳደር አርተምና አንድ የታሪክ ባለሙያ አነጋግሮ አዲስ ቸኮል ቀደም ብዬ የጠቀስኩትን ታሪካዊና ባህላዊ ትስስር እንዲህ ያስቃኘናል።
ባለፈው ሳምንት በኢትዮጵያ የአርመናያ ተልእኮ ፈጻሚ አርተም አዝናዋሪያን በድሬዳዋ ጉብኝት አካሂደው ነበር። የጉብኝታቸው መነሻ በምስራቅ ኢትዮጵያ የአርመኖችን አሻራ ማሰስ ነበር።
ከአክሱም ዘመን ይጀምራል የሚባለው የኢትዮ አርመን ግንኙነት በወሎ ሐይቅ ከተማና በሰሜን ሸዋ አሁን ድረስ አርማንያ ተብላ በምትጠራው ስፍራ አሻራውን የተወ መሆኑን የሀገሪቱ አምባሳደር ይናገራሉ።
The first record about the interaction between Ethiopians and Armenians goes back to Aksumit.
በኢትዮጵያውያንና አርመኒያውያን መካከል ስለነበረው ግንኙነት የሚያወሱት የመጀመሪያ መዛግብት ወደ አክሱም ዘመነ መንግስት ይመራሉ። ተጨባጭ የሆኑት ግንኙነቶች ግን የጀመሩት በ8ኛው ክፍለ ዘመን ነው። ካልተሳሳትኩ ሙስሊም ሀገራት ግብጽን በሚወሩበት ጊዜ በዛ የሚኖሩ አርመናውያን ከግብጽ ሸሽተው የአባይን ወንዝ ተሻግረው ደሴ አካባቢ በሚገኝ ሐይቅ ከተማ አርፈዋል። ቃሉ ከአርመኒያ ጋር የተያያዘ ነው ማለት አይደለም። ሌላ ትኩረትን የሚስብ ማስረጃም አለ። በደብረ ሲናና ሸዋረቢት መካከል አርመኔ የምትባል የአርመን ማህበረሰብ መኖር የነበረች ትንሽ ከተማ አለች። በምስራቅ ኢትዮጵያ በድሬዳዋና ሐረር ከተሞች አካባቢውን በማዘመን ሂደት ውስጥ ተሳታፊ የነበሩ ነጋዴና መሐንዲስ አርመኖች ይኖሩ ነበረ። በአጠቃላይ በሀገሪቱ ማለት እንችላለን። ካልተሳሳትኩ በሐረር የሐረር ጨርቅን ከሸጡ ወይንም ካመረቱ የመጀመሪያዎቹ ነጋዴዎች መካከልም ናቸው።
አዎንታዊ አሻራቸውን ካሳረፉ የውጭ ዜጎች መካከል አርመኖች ይጠቀሳሉ። በድሬዳዋ ባህልና ቱሪዝም ቢሮ የባህልና ቅርስ ባለሙያው አቶ ገበየው ይናገራሉ።
ከሀገራቸው ሲመጡ በተለይም የተለያዩ የንግድ ክህሎትን እና በተለይም የሙዚቃ ኢንዱስትሪውን በአገራችን ውስጥ ከማሳደግ እና የኢትዮጵያ የሙዚቃ ትምህርት ቤት እንዲጀመር ከማድረግም አንጻር ትልልቅ ስራዎችን የሙዚቃ ኢንዱስትሪውን በህትመትም በማስተዋወቅ ትልቅ አሻራ ጥለው ያለፉ ማህበረሰቦች ናቸው ተብሎ ይታመናል። በአዲስ አበባ ውስጥ በተለይም በዚህ በኡራኤል አካባቢ ሰፊ ማህበረሰብ ሰፍሮ የተለያየ የንግድ ስራዎችን ሲሰሩ እንደነበርና አዲስ አበባ ባሻገር ሐረርም የተወሰነ ጊዜ የኖሩበት ሁኔታ ነበረ። አርመኖች ከአዲስ አበባም የንግድ እንቅስቃሴያቸውን የግንባታ ጥበባቸውን እያስፋፉ እንደ አንድ ኮሚኒቲ ደብረዘይት ላይ እንደሰፈሩ መረጃዎች ያሳያሉ። አርመኖች ወደ ድሬዳዋ የመጡት በተለይ ያው በታሪክ የቱርክ ጎረቤት ናቸው። በወቅቱ ከቱርክ ጋር በነበራቸው ግጭት ከሀገራቸው ተፈናቅለው ነው የመጡት። እንደመጡ መጀመሪያ ያረፉት ሐረር ነበረ። ከሐረር ነው ነቅለው መጥተው ድሬዳዋ ላይ ያረፉት ማለት ነው።
የአንደኛው ዓለም ጦርነትን ተከትሎ ቀዳማዊ ኃይለ ሥላሴ ያኔ አልጋ ወራሽ ራስ ተፈሪ መኮንን ከኢየሩሳሌም ወደ ኢትዮጵያ መጧቸው 40 ወላጅ አልባ አርመን ህጻናት ታሪክም በብዙዎች ጎልቶ የሚታወቅ ነው።
When Menelik, Emperor Menelik came to power, he invited Armenians.
ንጉስ ምኒልክ ለስልጣን ከበቁ በኋላ አርመኖች ወደ ኢትዮጵያ እንዲመጡ ጋብዘዋል። አርመኖችም እንደ ታማኝ የሀገሪቱ ዜጎች ሁሉ ጥሪውን በመቀበል ሀገሪቱን ለማዘመን የድርሻቸውን አበርክተዋል። አዳዲስ ዘመነኛ ማሽኖችን ወደዚህ ሀገር አምጥተዋል። እውቀታቸውንና ተሰጧቸውን ይዘው ወደዚህ መጥተዋል። አርመናውያን በዚህ ሀገር ውስጥ ትኩረትን ያገኘ ስፍራ አላቸው። አብዛኞቹ ከቱርክ የዘር ማጥፋት ጥቃት ሸሽተው ወደዚህ ከመጡ ሰዎች የሚወለዱ ናቸው። የአውሮፓ ትምህርት እውቀትና ተሰጥኦ አላቸው። ምኒልክ ታማኝ ዜጋ ያደረጓቸውን አርመናውያን እውቀታቸውን ኢትዮጵያ ከአውሮፓና ምዕራብ ሀገራት ጋር ያላትን ግንኙነት ለማጠናከር አውለውታል። ስለሆነም አርመናውያን ለዚች ሀገር ዘመናዊነት በእጅጉ አስተዋጽኦ ነበራቸው።
ሌሎች አርመኖችም ኢትዮጵያ ውስጥ በልዩ ልዩ መስኮች አሻራቸው እንዳሳረፉ ነው የባህልና ቅርስ ባለሙያው አቶ ገበየው የሚያስረዱት።
እነኚህ ከአርመን የመጡ ኮሚኒቲዎች ይሄ ከመሆኑ በፊት ድሬዳዋ እንደተመሰረተች በአጭር ጊዜ ውስጥ ባቡሩ እዚህ በቆየበት ጊዜ ወደ አዲስ አበባ ግንባታ ከመጀመሩ በፊትና መንገድም ከመጀመሩ በፊት የአርመኖች ትልቁ አሻራ ከድሬዳዋ ግብአትን ከውጭ የሚመጡ ግብአቶችን በዜላ በኩል በጅቡቲ በኩል የሚመጡትን ግብአቶች በበሬ የሚጎተቱ ጋሪዎችን ከራሽያ አምጥተው በበሬ የሚገተቱ ጋሪዎችን አምጥተው ከዚህ እስከ አዲስ አበባ ያጓጉዙ ነበረ። ቴሪ ታዚኪስታን የሚባል ተሪኪዛን የሚባል የአርመን ዜጋ ነው ይህንን የትራንስፖርት ኢንዱስትሪ ወደ ሀገራችን ያመጣው። እንግዲህ በወቅቱ ትላልቅ የአይረን ሺቶችን ወደ መሀል ሀገር ቤተ መንግስቱ ሲገነባ፣ የአባይ ድልድይ ሲገነባ በነኚህ በበሬ የሚጎተቱ ጋሪዎች ናቸው ትልቁን ትራንስፖርት ከዚህ ወደ አዲስ አበባ ሲያጓጉዙ የነበረው። በተመሳሳይ የሲጋራ ፋብሪካ ሲጋራ በዚህ ንጉስ የሚባል በድሬዳዋ ሲጋራን እያተሙ ለአካባቢው ለምስራቅ ኢትዮጵያም ለመሀል ሀገርም በማቅረብ በኢንዱስትሪ በንግድ እንቅስቃሴ ውስጥም ትልቅ አሻራ ጥለው ያረፉ ናቸው።
በዓለም ላይ አሉ ተብለው ከሚገመቱት 11 ሚሊዮን አርመኖች 3 ሚሊዮኑ ብቻ ናቸው በአርሜኒያ የሚኖሩት። ቀሪዎቹ በተለያዩ ክፍለ ዓለማት ተበታትነው ይኖራሉ። አርመኖች በዋናነት ከአርሜኒያ በጅምላ ተፈናቅሎ ሌላ ቦታ የሰፈሩት መጀመሪያ ላይ በሮማንና ቤዛንታይን አገዛዝ ወቅቶች ነበር። ቀጥሎ በመካከለኛው ዘመን ሙስሊም አምልኮች ወደ አካባቢው ሲስፋፉ ጥቃት በመሸሽ በርካታ አርመኖች አካባቢያቸውን ትተው ወደ ተለያዩ ሀገራት የተበታተኑ ሲሆን ለሶስተኛ ጊዜ በጅምላ ሀገራቸውን ትተው የተበታተኑት ደግሞ በአንደኛው የዓለም ጦርነት ወቅት የኦቶማን ቱርክን ጭፍጨፋ በመሸሽ ነበር። ከሶስቱ የጅምላ ስደቶች በሁለቱ ጅምላ ስደቶች አነስተኛ ቁጥር ያላቸው አርመኖች ወደ ኢትዮጵያ መጥተዋል። የማምልኮቹን ጥቃት በመሸሽ ወደ ወሎ ሐይቅና ሰሜን ሸዋ አርማንያ የሄዱበት እንዲሁም በአንደኛው የዓለም ጦርነት ማግስት 40ዎቹ ልጆችና ሌሎች አርመኖች በኢትዮጵያ ስልጣኔ ጉልህ ሚና የተጫወቱበት ዘመን ላይ በቀዳማዊ ኃይለ ሥላሴ ዘመን እስከ 2800 ይደርሱ እንደነበር ከሚገመቱት አርመኖች መካከል ነርሲስ ናልባንዲያን በኢትዮጵያ የመጀመሪያውን ዘመናዊ ሙዚቃ ባንድ በማቋቋምና በዮፍታሄ ንጉሥ የተደረሰውን የመጀመሪያውን የኢትዮጵያ ሕዝብ መዝሙር ዜማ በመስራትና በማቀናበር ከሌሎች ጎልተው ይታወቃሉ።
አዲስ ቸኮልን እናመሰግናለን። አድማጮች ሙሉ ዝግጅቱን በድረገጻችንና በማህበራዊ ገጾቻችን ላይ ታገኛላችሁ። ሰዓታችን አበቃ። በዚሁ ተሰናበትን። ነገ እንገናኝ። ሰላም፣ ደህና ደሩ።